የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ምሽት የአሜሪካ ድምጽ ዝግጅታችን አሁን ጀመረ። ኤርትራ፣ ግብጽ እና ሶማሊያ የሶስትዮሽ የመሪዎች ጉባኤ አስመራ ላይ አደረጉ።
ምን እንደዚህ አይነት ጠንካራ ግንኙነቶች መምጣት ሲጀምሩ ኢትዮጵያም ወዳጅ ሀገራትን በመያዝ ኢንተርናሊም ምንድነው ጠንካራ የሆነ ውሳኔ በመወሰን ወደ ባህር በር ለማግኘት የምትሄድበትን ርቀት ለማፍጠን ትገደዳለች ብዬ አስባለሁ።
የሰማችኋቸው ጉባኤውን አስመልክተን የጠየቅናቸው በአዲስ አበባ ዩኒቨርሲቲ አፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑትና በአሁኑ ወቅትም በአሜሪካ በሚገኘው ዱኬን ዩኒቨርሲቲ በአፍሪካ ጥናት ማዕከል ተጋባዥ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ ናቸው። ይህን የተመለከተው ዘገባ በምሽቱ አብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው። ዛሬ ሐሙስ መስከረም 30 2017 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የአሜሪካ ድምጽ የምሽቱ ዝግጅታችን ጀመረ። አስማማዬ ነው ፕሮግራሙን እየመራው ከእናንተ ጋር አብራችሁ አመሻለሁ። ለዓለም ዜናዎቹ ደረጀ ደስታ እዚህ አብሮኛል። የስቱዲዮ ቅንብሩን ደግሞ ኤልያስ አስማረ ይመራልናል። የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ወደ ዓለም ዜናዎች እናመራለን። ደረጀ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የግብጽና የሶማሊያ መሪዎች ለሶስትዮሽ ጉባኤ አስመራ ናቸው። የኤርትራ፣ የግብጽና የሶማሊያ መሪዎች የሶስትዮሽ መሪዎች ጉባኤያቸውን ዛሬ ሐሙስ በአስመራ አካሂደዋል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እና የሶማሊያ ሐሰን ሼክ መሐሙድ አስመራ የገቡት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብዣ ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ጉባኤው በሶስቱ አገራት መካከል ያለውን ግንኙነት በማጠናከር በቀጠናዊ የጸጥታና መረጋጋት ጉዳዮች ላይ ያተኮረ ነው ብለዋል። የግብጹ መሪ አልሲሲ ከብሔራዊ የደህንነት ሚኒስትራቸው፣ ከካቢኔያቸው ዋና ኃላፊና የውጭ ጉዳይ ሚኒስትራቸው ጋር እንደተገኙ የገለጹት አቶ የማነ ልዑካኑ በፕሬዝደንት ኢሳያስ አፈወርቂ አቀባበል እንደተደረገላቸው ተናግረዋል። ሁለቱ መሪዎች በነገው ዕለት የሁለትዮሽ ግንኙነታቸውን ማሻሻልና ሌሎች የጋራ ጉዳዮች ላይ ይወያያሉ ብለዋል። የሶማሊያው ፕሬዝደንት ማህሙድ አስመራ የደረሱት ከአንድ ቀን በፊት ቀደም ብለው ነበር። ፕሬዝደንቱ ትላንት ረቡዕ አመሻሽ ላይ ከፕሬዝደንት ኢሳያስ ጋር መወያየታቸውና በሁለትዮሽ ቀጠናዊና ዓለም አቀፍ የጋራ ጉዳዮች ላይ ሰፊ ውይይት ማካሄዳቸውን የማነ ተናግረዋል። የማስታወቂያ ሚኒስትሩ የማነ ሁለቱ ሀገራት የሶማሊያን ሉዓላዊነት፣ የግዛት አንድነት፣ ነጻነትና የሶማሊያን አንድነት ማስጠበቅ ረገድና ባለፉት አስርት ዓመታት የእድገት መሰናክል ሆኖ የቆየውን ትልቅ ተግዳሮት በሚመለከት የእህትማማች ሀገራትን የሁለትዮሽ ትብብር የበለጠ ማጠናከር አስፈላጊ መሆኑን ሁለቱ መሪዎች አስምረውበታል ሲሉ በኤክስ ማህበራዊ ድረገጻቸው ላይ አስፍረዋል። በዚህ አግባብ ሁለቱ መሪዎች ጠንካራና የበለጸገች ሀገር መገንባት ማለት አስተማማኝ የመከላከያና የደህንነት መዋቅርን ጨምሮ ጠንካራና ሉዓላዊ ተቋማት መገንባት መሆኑን ተገንዝበዋል ሲሉ የማነ አክለዋል። የሶስት ሀገራት መሪዎች ከጉባኤ በኋላ መግለጫ አውጥተዋል። የመግለጫው ዝርዝርና ከእሱ ጋር ተያይዞ የተጠናከረው ዘገባ በዕለቱ አብይ ርዕስ ይቀርባል። የሱዳን ፈጥኖ ደራሽ ጦር መሪ ከግብጽ የአየር ጥቃት ፈጽማብኛለች አሉ። የሱዳን ፈጥኖ ደራሽ ጦር መሪ መሐመድ ሐምዳን ደጋሎ ወይም ሄሚቲ ግብጽ በወታደሮቻችን ላይ የአየር ድብደባ ትፈጽማለች፣ ለሱዳን ጦርም ስልጠናና የሰው አልባ አውሮፕላኖችን ትሰጣለች ሲሉ ትላንት ረቡዕ ባሰሙት ንግግር ከሰዋል። የግብጽ የውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ የሄሚቲን ክስ በማስተባበል ዓለም አቀፉ ማህበረሰብ በሄሚቲ የቀረበውን ክስ የእውነት ስለመሆኑ ማስረጃ መኖሩን እንዲያጣራም አሳስቧል። ሄሚቲ ግብጽ ለሱዳን ጦር ድጋፍ እየሰጠች ነው ያሉትን ክስ ያቀረቡት ለ18 ወራት ያህል በዘለቀው ጦርነትና የሱዳን ጦር ከቅርብ ጊዜ ወዲህ የበላይነቱን እያገኘ መጥቷል በተባለበት ወቅት መሆኑን ሮይተርስ ዘግቧል። ምንም እንኳ ግብጽ የሱዳኑ ጦር መሪ ጀነራል አብዱልፈታህ አልቡርሃን የቅርብ ወዳጅ ተደርጋ ብትታይም ግጭቱን ለመሸምገል ጥረት ከሚያደርጉት ከዩናይትድ ስቴትስና ከሳውዲ አረቢያ ጋር አብራ ሰርታለች። ካይሮ በተቀናቃኞቹ ወገኖች መካከል የተደረገውንም ውይይትም በዚህ ዓመት መጀመሪያ ላይ አስተናግዳለች። ሄሚቲ በቪዲዮ በተቀረጸ መልእክታቸው በዚህ ግጭት ግብጽ በፈጸመችው የአየር ጥቃት የአሜሪካ ቦምቦችን ተጠቅማለች ብለዋል። አሜሪካውያኑ ባይስማሙም እነዚህ ቦምቦች ሱዳን አይደርሱም ነበር ሲሉ ሄሚቲ አክለዋል። አገሪቱ ውስጥ የትግራይ፣ የኤርትራ፣ የአዘርባጃንና የዩክሬን ቅጥር ነፍሰ ገዳዮች ታይተዋል ያሉት ሄሚቲ ኢራናውያን ከሱዳን ጦር ጎን በመሆን በጦርነቱ ተሳትፈዋል የሚለውን ክስ በድጋሚ አስተምተዋል። የሱዳን ጦር በቅርቡ በሱዳን ዋና ከተማ ካርቱም እና በደቡብ ምስራቅ ግዛት ጀብል ሞያ አካባቢ ይዞታውን አስፋፍቷል። ጀብል ሞያ ሄሚቲ ወታደሮቻቸው ከስትራቴጂካዊ አካባቢ ተገፍተው እንዲወጡ የግብጽ የአየር ጥቃት ፈጽማለች ያሉበት አካባቢ ነው። ቀደም ሲል የታየውን የሰላም ፍላጎት ድምጸት በሚለውጥ መልኩ የፈጥኖ ደራሹ ጦር መሪ ባሰሙት ንግግር ይህ ጦርነት በአንድ ወይም በሁለት ሶስት እና አራት አመታት ውስጥ አያልቅም፣ አንዳንዶች ስለ 1 ሚሊዮን ወታደር ያወራሉ፣ በቅርቡ 1 ሚሊዮን እንገባ ለን ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ደቡባዊ ምስራቅ ፍሎሪዳ ግዛት ሃሪኬን ሚልተን የሚል ስያሜ የተሰጠው ከባድ ንፋስና ዝናብ የቀላቀለው አውሎ ንፋስ ዛሬ ሐሙስ አጥቢያ ሌሊቱን በሰዎችና ንብረት ላይ ከባድ ጉዳት አድርሷል። በፍሎሪዳ ሰሜንና ማዕከላዊ ግዛት አደጋውን ተከትሎ የተፈጠረው ጎርፍ ባስከተለው በዚህ አደጋ ቢያንስ 2 ሰዎች ሲሞቱ በርካታ ቤቶች ወድመዋል። 3 ሚሊዮን ሰዎች መብራት አጥተዋል። በሳራሶታ አውራጃ በሲስታኪ አቅራቢያ የደረሰውና ደረጃ 3 የተሰጠው አውሎ ንፋስ በሰዓት እስከ 205 ኪሎ ሜትሮች ይጓዝ እንደነበረም ተገልጿል። አገረ ገዢው ሮን ዴሳንቲስ ጉዳቱ ከፍተኛ ቢሆንም እንደተሰጋው አስከፊ ሁኔታ ከባድ እንዳልነበረ ጠቅሰዋል። ፍሎሪዳ ሄሪከን በሚልተን የተመታችው በሄሪከን ሄለን ከተመታች 2 ሳምንታት በኋላ ነው። በመጨረሻም ፍልስጤማውያን በጋዛ ትምርት ቤት የተጠለሉ 27 ሰዎች በእስራኤል ጥቃት ተገደሉ አሉ። እስራኤል ጋዛ ውስጥ ፍልስጤማውያን ተፈናቃዮች በተጠለሉበት ትምርት ቤት ላይ ዛሬ ሐሙስ በፈጸመችው የአየር ጥቃት 27 ሰዎች ተገድለዋል ሲሉ የፍልስጤማውያን ባለስልጣናት አስታውቀዋል። እስራኤል ጥቃቱ ትምርት ቤት ውስጥ የመሸገውን የታጣቂዎች የእዝ ማዕከል ኢላማ ያደረገ ነው ብላለች። የተባበሩት መንግስታት ድርጅት እስራኤል በደቡብ ሊባኖስ በሚገኘው የሰላም አስከባሪ ዞታ ላይ በመተኮስ 2 አባላትን አቁስሏል ሲል ከሷል። እስራኤል ክስተቱን እየመረመረች መሆኑን አስታውቃለች። የእስራኤል ጦር ቀደም ሲል ከሊባኖስ ለተተኮሰው የሚሳኤል ጥቃት ምላሽ ለመስጠት አህመድ ሙስጠፋ አልሃጅ አሊና መሐመድ አሊ ሐምዳን የተባሉ 2 የህዝቦላ አዛዦችን የገደለበትን የአየር ድብደባ መፈጸሙን አስታውቋል። አድማጮች ለምሽቱ የተዘጋጀው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር ወደ አስማማው አየነው መልሳችኋለሁ። በኔ በኩል ጤና ይስጥልን።
አድማጮቻችንና ተመልካቾቻችን ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። ለዜናዎቹ ደረጀን አመሰግናለሁ። እየተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የሐሙስ ምሽት የአሜሪካ ድምጽ ዝግጅታችን ነው።
ራሳችንን ስናደርፍ ነው ቤት ምንም ሁሉም ነገር ሰው ራሱ ሲያደርፍ ነው ብለን ወጣን ማለት ነው። ግጭቱ ወይ ነው መስለው ችግሩ ደግሞ አብዛኛው ነዳጅ እንዳለ በሙሉ ተዘግቶ እኛ ከፍሎዳ ወደ 200 ኪሎ ሜትር ድረስ ስንመጣ እያንዳንዷ የነዳጅ ማጥያ ባዶ ነው፣ በቃ አልቋል።
የሰማችኋቸው ዶክተር ጥሩሰው አሰፋ የውሃ ጉዳዮችና የአየር ጠባይ ለውጥ ጥናት ባለሙያ ናቸው። ሄሪኬን ሚልተን የተባለው ዝናብ የቀላቀለ እጅግ አደገኛ አውሎ ንፋስ የመታው የፍሎሪዳ ክፍለ ግዛት ነዋሪ ናቸው። የግል አጋጣሚያቸውን ጨምሮ ሙያዊ አስተያየታቸውን ይሰጡበትን ዝግጅት በሁለተኛው አጋማሽ ይጠብቁን። አድማጮቻችን የምሽቱ የአሜሪካ ድምፅ ዝግጅታችን እንደቀጠለ ነው። እያስተናገድኳቸው ያለሁት አስማማየ ነው። በምሽቱ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። በምሽቱ የስቱዲዮ ቅንብሩ ይመራለን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ደግሞ አሉላ ከበደ ነው። አሁን ቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። የኤርትራ፣ ግብጽና ሶማሊያ መሪዎች የሶስትዮሽ ጉባኤ አስመራ ላይ አድርገዋል። ይህን የተመለከተውና የባለሙያዎችን አስተያየት የያዘው ዘገባችን በኋላ ላይ ወደ እናንተ የሚደርስ ነው የሚሆነው። ወደ ቀጣዩ ዘገባ አልፋለሁ። በኢትዮጵያ የተደረገው የነዳጅ ዋጋ ጭማሪ ዋጋ ግሽበቱን በማናር የኑሮ ውድነት እንደሚያባብስ አንዳንድ የአዲስ አበባ ነዋሪዎችና አሽከርካሪዎች ተናገሩ። በነዳጅ ዋጋ ጭማሪ ዙሪያ ለአሜሪካ ድምፅ አስተያየት የሰጡ አሽከርካሪዎች እርምጃው በስራችን ላይ ተጽዕኖ ይፈጥራል፣ የኑሮ ውድነትንም ያባብሳል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ በዓለም ገበያ የነዳጅ ዋጋ መጨመርና በቅርቡ የተደረገ የማክሮ ኢኮኖሚ ማሻሻያ በነዳጅ ዋጋ ላይ ማስተካከያ ለማድረግ መንስኤ መሆናቸውን ለአሜሪካ ድምፅ ገልጸዋል። የተደረገው የነዳጅ ዋጋ ጭማሪም ከዚህ ቀደም የተለመደ የህብረተሰቡን አቅም ያገናዘበና ፍትሐዊ መሆኑንም አመልክተዋል። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ተጨማሪ አለው።
የኢትዮጵያ የንግድና ቀጣናዊ ትስስር ሚኒስቴር ባለፈው ማክሰኞ ዕለት መስከረም 28 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ አዲስ የነዳጅ የችርቻሮ መሸጫ ዋጋ ተግባራዊ ማድረጉን አስታውቋል። በዚህ መሰረት የቤንዚን መሸጫ ዋጋ ቀድሞ ከነበረው 82 ብር ከ60 ሳንቲም ወደ 91 ብር ማደጉን የሚኒስቴር መስሪያ ቤቱ መግለጫ አመልክቷል። ናፍጣ ደግሞ ቀድሞ ከነበረው ዋጋ በ6 ብር ከ50 ሳንቲም ጨምሮ በሊትር 90 ብር እንዲሸጥ ተወስኗል። በሚኒስቴር መስሪያ ቤቱ የሚኒስትሩ አማካሪ አቶ አህመድ ቱሳ ስለ ዋጋ ማስተካከያው ለአሜሪካ ድምጽ በሰጡት ማብራሪያ ለማስተካከያው መንስኤ ናቸው ያሏቸውን ሁለት ጉዳዮች አንስተዋል።
አንደኛው ነዳጅ ሙሉ ለሙሉ ከውጭ እንደምንገዛ ይታወቃልና ሁልጊዜ የዓለም ዋጋ ከፍና ዝቅ ሲል እሱን ተከትሎ የሚደረግ የዋጋ ስርዓት አለ። አሁን ከቅርብ ጊዜ ወዲህ በመካከለኛው ምስራቅ የተፈጠረው ሁኔታ ተከትሎ ከሰሞኑ ትንሽ መጠኑ ከፍ እያለ የመጣበት ሁኔታ አለ። አንዱ እሱ ነው። ሁለተኛው ደግሞ የማክሮ ኢኮኖሚ ማሻሻያ በአገር ደረጃ ተግባራዊ ሆኗል። ሪፎርም ተከትሎ የዶላር ገበያ ላይ የተፈጠረው ጭማሪ የነዳጅ ዋጋንም የሚነካ ስለሆነ በዚህ ሁለት ምክንያት ነው ይህንን ዋጋ ለማስተካከል የተሞከረው።
የማክሮ ኢኮኖሚ ማሻሻያውን ተከትሎ ከሁለት ወራት በፊት ተግባራዊ የተደረገው ገበያ መር የውጭ ምንዛሪ ተመን የነዳጅ መግዣ ወጪያችንን ጨምሮታል ያሉት አማካሪው መንግስት በመጣው የዋጋ ለውጥ ላይ ከፍ ያለ ድጎማ በማድረግ በሊትር እስከ 10% የሚደርስ የዋጋ ማስተካከያ ማድረጉን ተናግረዋል። ስለዚህ ጉዳይ ለአሜሪካ ድምጽ አስተያየት የሰጡ አንዳንድ የአዲስ አበባ አሽከርካሪዎችና ነዋሪዎች በበኩላቸው ከፍተኛ ነው ያሉት የነዳጅ ዋጋ ጭማሪው በኑሯችን ላይ ተጽዕኖ ያሳድራል በማለት ገልጸዋል። በታክሲ ስራ እንደሚተዳደር የገለጸልን አጎናፍር ሸዋይልፋ ጭማሪው ኑሯችንን ያከብደዋል ይላል።
የነዳጅ ጭማሪው በቃ ኦቨር ነው። ቤንዚን መኪና ብትላቸው አሁን በቃ ጓደኞች ቆሙ ነው ያሉት አብዛኛው ማለት ነው። እነዚህ የምታያቸው እዚህ ጋር አጠገብ የነበሩት አሁን ጓደኞች ናቸው። መኪና ቆመው ነው ያሉት። ብትሄድ መኪናቸው ቆሟል። አይመጣጠንም ከምንም ጋር ማለት ነው። 91 ብር 13 ብር ጭማሪ እናፍጣው እንደምታዩ ተጨናንቀን ነው የምንሰራው። እስካሁንም አጥጋቢ አይደለም ስንሰራ የነበረው ድጎማም ነበረ። ድጎማ ተቋረጠ። አሁን በቃ ላለመራብ ምናምን የምሰራው ስላለ እንደዚህ በቃ ስራ ላለመፍታት ይቸግራል። ከተቀመጥ ሁል ማታ ዳቦ ምናምን የሚጠብቃል ልጅ አለ ብዙ አሁን ትዳሩን የበተናል። አመንክም አላመንክም
ራይድ በተባለው የትራንስፖርት አገልግሎት አቅራቢ ድርጅት ስር አገልግሎት እንደሚሰጥ የነገረን ሌላው አሽከርካሪ ጌታቸው አዳነ የነዳጅ ዋጋ ጭማሪው በስራችን ላይ ጫና ይፈጥራል፣ ተገልጋዮችንም ያሸሽብናል በማለት አማረዋል።
የነዳጅ አሽከርካሪ ላይ ታሪፍ ጭማሪ ይኖራል። ከስተመር ደግሞ ያው ኑሮ ውድነቱ ቤንዚን ሲጨምር ትራንስፖርት ዋጋና ማሻሻያ ይደረጋል። እሱም ባደረገ ቁጥር ህብረተሰቡም ኑሮ አሁን ትንሽ ውድነት ስለያለ የትራንስፖርት አገልግሎት የሚሳፈረው ከስተመር ይቀንስብናል።
የንግድና ቀጣናዊ ትስስር ሚኒስቴር አማካሪው አቶ አህመድ ቱሳ በበኩላቸው በሰጡት ምላሽ በነዳጅ ላይ የዋጋ ማስተካከያ ማድረግ የተለመደ ነው ካሉ በኋላ የአሁኑ ጭማሪ ከዚህ ቀደም ከተደረጉት ጋር ሲነጻጸር ከፍተኛ አይደለም ሲሉ ተከራክረዋል።
ባለፉት አራት ዓመታት ከዚህ ከፍ ያለ ጭማሪ ተደርጓል። ይሄ እስካሁን ከተደረገው በጣም ትልቁ ነው የሚያስብል አይደለም እና በዚህ ደረጃ 2-3-4 ጊዜ አድርገናል እና የተለየ አይደለም። ሁለተኛው ለምሳሌ አሁን ያለውን ፕራይስ በ10% ብቻ ነው የሚጨምረው። ቤንዚን ላይ ናፍጣ ላይ ስራ ላይ የነበረውን ዋጋ በ7.8 ብቻ ነው ከፍ የሚያደርገው።
አሁን ባለው የውጭ ምንዛሪ ተመን መሰረት ከውጭ የሚመጣው ነዳጅ ዋጋው ከፍ ያለ እንደሆነ የሚናገሩት አቶ አህመድ የዋጋ ጭማሪው እንዳለ ወደ ህብረተሰቡ ቢተላለፍ ጫና ስለሚፈጥር ትልቁን ድርሻ መንግስት እየደጎመው ነው ሲሉ ገልጸዋል።
ዛሬ ሙሉ ለሙሉ $1 የሚገዛበት ዋጋ ቢሰላ ነዳጅ የሚደርስበት እስከ 117-120 ድረስ ይደርሳል። ይህንን ዋጋ በአንድ ጊዜ ወደ ህዝብ ከሚተላለፍ መንግስት ከፍ ያለ ድጎማ እያደረገ በአንድ ዓመት ጊዜ ውስጥ ግራጃል የሆነ የዋጋ ማስተካከያ ስርዓት ነው። በዚህ 80% መንግስት ተሸክሞ በመቶውን ተጠቃሚውን ዲያግስ ማድረግ ይሄ ፌር ነው የሚል ሐሳብ ነው ያለን።
አስተያየት ሰጪዎቹ ነዋሪዎች ደግሞ በነዳጅ ዋጋ ላይ የሚደረግ ጭማሪ በሌሎች ሸቀጦችና አገልግሎቶች ዋጋ ላይም ተጽዕኖ ስለሚፈጥር ውሳኔው የኑሮ ውድነትን ያባብሳል ይላሉ። ሰይድ ፈንታው ይህን ሐሳብ ካጋሩን አስተያየት ሰጪዎች አንዱ ነው።
የለት ከለት የሚያሳዩን ጭማሪ በማህበረሰቡ በእኛ ላይ የሚያደርስብን ተጽዕኖ በጣም ከባድ ነው። ምክንያቱም ነዳጅን ተከትሎ ብዙ የሚጨምሩ የኑሮ ውድነት በህብረተሰቡ ይንጸባረቅበታል። ብዙ ነገር የሚጨምሩ ነገር አለ። ከጤፍ፣ ከምግብ፣ ከድንች፣ ከሽንኩርት፣ ከቲማቲም ጀምሮ ብዙ ነገር ይጨምራሉ። ይሄን ያው የመንግስት አካል ይሄን ታሳቢ ቢያደርግ ጥሩ ነው ማለት ነው።
ደምሰው አወቀ የተባለ አስተያየት ሰጪም በአሁኑ ወቅት አብዛኞቹ የመንግስት አገልግሎቶች የክፍያ ጭማሪ ተደርጎባቸዋል ካለ በኋላ በዚህ ላይ የነዳጅ ዋጋ ሲጨመር ጫናው የበረታ ይሆናል ሲል ይገልጻል።
ያወጪውም እየበዛ ነው። ነገሮች ሁሉ እየከበዱ ነው። ማሪ ላይ ብዙ ጫና አለ። በትምህርት ቤቱ በማንኛውም ኢኮኖሚ ላይ በጣም ህዝብ እየተቸገረ ነው። በትራንስፖርቱም ትራንስፖርት ሲጨምር ያው ዞር ዞር ህዝቡ ነው የሚጎዳው። ህብረተሰቡ አሁን ደሞዝ ጭማሪ የለው። በተለያየ ነገር እየተጨመረብን ነው ያለው።
አቶ አህመድ ቱሳ በበኩላቸው አሁን የተደረገው የነዳጅ ዋጋ ማስተካከያ በሸቀጦችና አገልግሎቶች ዋጋ ላይ ለሚደረግ ያልተገባ የዋጋ ጭማሪ ምክንያት አይሆንም፣ መንግስትም ቁጥጥር ያደርጋል ነው የሚሉት።
አሁን የንግዱ ማህበረሰብ ህዝቡም ጋር ሲሽዮን መሰጅ እናስተላልፈው ነዳጅ በጨመረው ልክ ዋጋ መጨመር ምንም አይደለም። ግን ነዳጅ የማይመለከተው ሁሉ ነዳጅ ወጪን ዳር ያልተያዘው ነገር ሁሉ ሲጨምር ምን ሲባል እንደዚህ እንደዚያ ነገሮች ህዝቡም ኃላፊነት በተሞላበት ሁኔታ ነካደው ይሰራ። ከዚህ ውጭ የሆኑት ደግሞ ሲሪየስ የሆነ ግብረ ኃይል ቁጥጥር የሚያደርግበት መንገድ አለን።
የነዳጅ ድጎማው መንግስትን በአመት እስከ 100 ቢሊዮን ብር ድረስ ያስወጣዋል ያሉት አማካሪው የዋጋ ማስተካከያው ወደፊት በየሶስት ወሩ ይሻሻላል፣ ድጎማውም በአንድ አመት ጊዜ ውስጥ ሙሉ በሙሉ ይነሳል በማለት ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በኢትዮጵያ የተደረገውን የነዳጅ ዋጋ ጭማሪ አስመልክቶ ተጠቃሚዎችና የመንግስት ኃላፊዎችን ምላሽ ያካተተውን ዘገባ ነበር ቀደም ሲል ወደ እናንተ ያደረስ ነው። ወደ ቀጣዩ ዘገባ አልፋለሁ። ደረጃ 3 የተሰጠው ሚልተን አውሎ ንፋስ ፍሎሪዳን መታ የሚለው ቀጣዩ ዘገባችን ነው። ሚልተን የተሰኘው ደረጃ 3 አደገኛ አውሎ ንፋስ ትላንት ፍሎሪዳ ሲያቋርጥ ከፍተኛ ውድመትን አስከትሏል። ግዛቲቱ በአደገኛ አውሎ ንፋስ ስትመታ በሁለት ሳምንት ውስጥ ለሁለተኛ ጊዜ መሆኑ ነው። የቪኦኤ ሪቻርድ ግሪን የላከውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
በሰዓት 205 ኪሎ ሜትር ፍጥነት የነበረው ሚልተን አውሎ ንፋስ ትናንት ሌሊት በፍሎሪዳ ምዕራብ ዳርቻ ሳራሶታ ከተማ አቅራቢያ ምድር ሲያርፍ ትሮፒካና የተሰኘውን የቤዝቦል ስቴዲየም ጣራ ገነጣጥሎታል። ጠንካራ አውሎ ንፋስ ከውቅያኖስ ወደ ምድር የገፋው ውሃ ከዝናቡ ጋር ተዳምሮ ታምፓ፣ ሴንት ፒተርስበርግ፣ ሳራሶታ እና ፎርት ማየርስ ከተሞችን አጥለቅልቋል። አውሎ ንፋስ ሚልተን ምድር ከመንካቱ በፊት ተጨማሪ ሌሎች በርካታ ቶርኔዶዎች ወይም ነጎድጓዶች ተከስተዋል። ቶርኔዶዎቹን ተከትሎ በርካታ ሰዎች ሕይወታቸው እንዳለፈ ባለሥልጣናት አስታውቀዋል። ፎርት ማየርስ በተሰኘው ከተማ ከ100 በላይ ቤቶች ወድመዋል። ኮነር ፌሪ የከተማው ነዋሪ ሲሆን ቤቱ በአውሎ ንፋሱ ወድሟል።
ሁሉም ድንገት ነው የሆነው። መስኮቱ ድንገት ተሰበረ። ያ ሲሆን እዚሁ ጋር ነበርኩ። ድመቴ ጠረጴዛው ላይ ነበረች። ሁለት ውሾችን ይዤ አልጋ ስር ገባው። አንድ ደቂቃ ቢሆን የፈጀው፣ ከዛም ያነሰ ሊሆን ይችላል።
ቢያንስ 2 ሚሊዮን ነዋሪዎች የኤሌክትሪክ ኃይል እንደተቋረጠባቸው ባለሥልጣናት አስታውቀዋል። ብሔራዊ የአውሎ ነፋስ ክትትል ማዕከል እንዳስታወቀው ደግሞ ፍሎሪዳን ሲነካ ደረጃ 3 የነበረው ሚልተን አውሎ ነፋስ ዛሬ ማለዳ ማዕከላዊ ፍሎሪዳን ሲያቋርጥ ወደ ደረጃ 1 ወርዷል። አውሎ ነፋሱ ወደ አትላንቲክ ውቅያኖስ እስኪቀላቀል ድረስ ቀኑን ሙሉ አደገኛ ነፋስና ዝናብ እንደሚኖር የአየር ትንበያ ባለሙያዎች አስጠንቅቀዋል።
በቀጣዩ ዘገባችን በኢትዮጵያ አርቲፊሻል ኢንተለጀንስ ትግበራ ፍሬ እያፈራ ነው ስለመባሉ እንመለከታለን። በርካታ ተቋማት አርቲፊሻል ኢንተለጀንስ በመጠቀም አገልግሎታቸውን በማዘመን ላይ እንደሚገኙ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ገልጿል። የኢንስቲትዩቱ ዋና ዳይሬክተር ወርቁ ጋቸና አርቲፊሻል ኢንተለጀንስ በመጠቀም የአገልግሎት ዘርፋቸውን ሙሉ በሙሉ የቀየሩ ተቋማት እንዳሉም ለአሜሪካ ድምፅ ገልጸዋል። በአዲስ አበባ ለሁለት ቀናት በተካሄደው ሶስተኛው የፓን አፍሪካ ኤአይ ጉባኤ ላይ የተሳተፉ የዘርፍ ባለሙያዎች አርቲፊሻል ኢንተለጀንስ ከሌላው ዓለም ይልቅ ለአፍሪካ እጅግ አስፈላጊ ቢሆንም በአህጉሪቱ ተግባራዊነቱ ዝቅተኛ ነው ብለዋል። ለዚህም ዋናው ምክንያት የሰው ኃይልና የመሠረተ ልማት ችግር እንደሆነ ያስረዳሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካውያን የዘርፉን ተግዳሮቶች ለመቅረፍ በጋራ መስራት አለባቸው ብለዋል። ኬኔዲ አባተ ተጨማሪ አለው።
አርቲፊሻል ኢንተለጀንስ በምህጻሩ ኤአይ በአማርኛ ትርጓሜው ደግሞ ሰው ሰራሽ አስተውሎት በተለምዶ የሰውን ዕውቀት የሚሹ ተግባራትን የሚያከናውኑ የኮምፒውተር ስርዓቶችን ወይንም ማሽኖችን ማዳበር ሲሆን እነዚህ ተግባራት ችግር መፍታት፣ መማር፣ መረዳትና የተፈጥሮ ቋንቋን ማቀናበር፣ ትንበያዎችን ማድረግ፣ ምክሮችን መስጠት፣ ውሳኔዎችን ማድረግ እንዲሁም ሌሎችን ያካትታሉ። አርቲፊሻል ኢንተለጀንስ በሰው ልጆች ህይወት ውስጥ ያለው ሚና በፍጥነት እየጨመረ በመሄድ ላይ ነው። ፋይናንስ፣ ንግድና ትራንስፖርትን በመሳሰሉ የአገልግሎት ዘርፎች፣ በደህንነት፣ በህክምናው፣ በግብርና፣ በከተማ ግንባታና ኢንዱስትሪዎችን ጨምሮ በተለያዩ ዘርፎች ስራዎችን ለማቀላጠፍ አገልግሎት ላይ የሚውለው አርቲፊሻል ኢንተለጀንስ ህይወትን እያቀለለ እንደሆነ የዘርፉ ጠበብቶች ይገልጻሉ። በኢትዮጵያ አዘጋጅነት በአዲስ አበባ ላለፉት ሁለት ቀናት የተካሄደው ሶስተኛው የፓን አፍሪካ ኤአይ ጉባኤም በዘርፉ ወደ ኋላ ላለመቅረት የበኩሏን ጥረት እያደረገች ያለችው አፍሪካ ወደፊት መጓዝ በምትችልበት ጉዳይ ላይ ያተኮረ ነው። ከጉባኤው ጎን ለጎን ከጋዜጠኞች ጋር ቆይታ ያደረጉት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና ኢትዮጵያ በዘርፉ የጀመረችው ኢንቨስትመንት ውጤት እያሳየ ነው ብለዋል። አርቲፊሻል ኢንተለጀንስ በተለያዩ ተቋማት የአገልግሎት ዘርፉን እንዲያግዝ እየተደረገ እንደሚገኝም ገልጸዋል።
አርቲፊሻል ኢንተለጀንስ ለብቻው አይቆምም፣ ከሴክተሮች ጋር ነው የሚሰራ። በተለይ አሁን እኛ ጋር በላንጉጅ ላይ በቋንቋዎች ላይ ሰርተናል። አራት ላንጉጅ ላይ እየሰራን ነው ያለ ነው፣ አማርኛ፣ አፋን ኦሮሞ፣ ትግረኛና ሶማሊኛ። ይሄ ላንጉጅ ላይ ስንሰራ እንግዲህ የአንዱን ቋንቋ ወደ ሌላኛው ቋንቋ የመተርጎም አለ፣ ከቮይስ ወደ ቴክስት፣ ከድምጽ ወደ ጽሁፍ የሚቀይር። ይሄ እንግዲህ በጠቅላይ ፍርድ ቤት ላይ አሁን አፕላይ አድርገን ጠቅላይ ፍርድ ቤት የሰርቪስ ሴክተሩን ሙሉ በሙሉ ቀይረዋል ማለት ነው። ፕላስ በቀደም በጸረ ሙስና እንግዲህ በጣም ብዙ ጥቆማዎች በቀን ይመጣል። ያንን አናላይዝ አድርጎ ትክክል ነው አይደለም ብሎ መለይቶ መመለስ፣ ብዙ ነገሮች ዳታ በበዛ ቁጥር የሰው ልጅ ኢንተርፌር ሲያደርግ የሰው ልጅ በሚሰራበት ጊዜ ይሳሳታል። ስለዚህ በቀደም ላውንች ያደረግነው የሰነ ምግባርና ጸረ ሙስና ኮሚሽን አፕሊኬሽኑ ሙሉ በሙሉ የፈለከውን 1 ሚሊዮን ሰው በአንዴ ብልክለት ያንን ዳታ አናላይዝ ማድረግ ይችላል። በቀላሉ ወደሚፈለገው ዲፓርትመንት መላክ ይችላል። በከስተም ጋር ከገቢዎች ጋር በጣም ትልቅ ስራዎች ሰርተናል። ፕላስ እንግዲህ ትልቅ ዳታ ሴንተሮችን ገንብተናል። ትልቅ ዳታ ሴንተሮች እንግዲህ ዳታን በትክክል ሰብስቦ ያስቀመጠ ሀገር አንዱ ወደፊት መወዳደራ ስለሆነ ወደ 15 ፔታባይት ክላውድ ዳታ ሴንተር ገንብተናል። ፕላስ ሰርቪስ ሴክተሩን ኤአይ እንዲጠቀሙ እያደረግን ነው። ይሄ እንግዲህ ሴክተሮች የራሳቸውን ለሰው ለህዝባቸው የሚሰጡትን አገልግሎት እንዲያፋጥኑ ነው እንግዲህ።
ምንም እንኳን አርቲፊሻል ኢንተለጀንስ ለአፍሪካ እጅግ አስፈላጊ ቢሆንም አህጉሪቱ ዘርፉን ከመቀበልና ጥቅም ላይ ከማዋል አንጻር እምብዛም እንደሆነች በአዲስ አበባው የፓን አፍሪካ ኤአይ ጉባኤ ላይ በባለሙያዎች የቀረቡ የጥናት ውጤቶች ያመለክታሉ። በኤአይ ክህሎት ያለው የሰው ኃይል እጥረት፣ በቂ መሰረተ ልማት አለመሟላት፣ ለምርምርና ልማት ያለው የኢንቨስትመንት ውስንነት ከተግዳሮቶቹ መካከል እንደሆኑ በመድረኩ ንግግር ያደረጉ የዘርፉ ባለሙያዎች ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት ንግግር ደግሞ ኤአይ የአፍሪካን የወደፊት ተስፋና እድል የሚወስን መሳሪያ እንደሆነ ገልጸው ተግዳሮቶችን ለመፍታት የጋራ ጥረት ይፈልጋል ብለዋል።
A recent report estimates artificial intelligence could contribute up to $1.2 trillion to African GDP by 2030.
አርቲፊሻል ኢንተለጀንስ በ2030 ለአፍሪካ ጥቅል አህጉራዊ ምርት 1.2 ትሪሊዮን ዶላር ገቢ ሊያመነጭ እንደሚችል በቅርብ ጊዜ የጥናት ሪፖርት ያመለክታል። ይህ የቁጥር ጉዳይ ብቻ አይደለም፣ ኢኮኖሚን የማሻሻል ስራ የመፍጠር አንገብጋቢ ችግሮቻችን የመፍታት እድልን የመፍጠርም ጉዳይ ነው። ለዚህም መሰረተ ልማቶችን ማሳደግ፣ ጥራት ያለው ዳታ ማቅረብ እንዲሁም በዘርፉ የሰለጠነ የሰው ኃይልን ማብዛት ይገባል። እነዚህ ፈተናዎች መወጣት የምንችለው ደግሞ በጋራ ነው።
እነዚህን ችግሮች ከመቅረፍ አንጻር በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት የተጀመሩ ተግባራት ስለመኖራቸው ዋና ዳይሬክተሩ ወርቁ ጋቸና እንዲያብራራሉ።
እንግዲህ አርቲፊሻል ኢንተለጀንስ መሰረተ ልማት፣ ትልቅ መሰረተ ልማት ያስፈልጋል። ለዛ አፍሪካ መሰረተ ልማቱ ላይ እንዲዘጋጁ፣ የሰው ኃይል ላይ እንዲዘጋጁ፣ ዳታን ለችግር ፈቺ እንዲያውሉ በስረት አለማቱንም እንዲዘረጉ በተለይ ደግሞ ከታች መጀመር ትምህርት ቤቶች ላይ መጀመር ወጣቶች ላይ መስራት ለዚህም ነው እንግዲህ እኛ ሰመር ካምፕ ብለን ወጣቶች ላይ እያስተማርን ነው ያለነው በዚህ አመት ብቻ 200 ወጣቶችን አስተምረን አስመርቀናል ይሄ እንግዲህ በሃይ ኤዱኬሽን ወይም በከፍተኛ ትምህርት ተቋማት ጋር በፒኤችዲ ደረጃ አሁን በአርቲፊሻል ኢንተለጀንስ የሚሰጡ ዩኒቨርሲቲዎች ጋር ጀምረናል በተለይ አዲስ አበባ ዩኒቨርሲቲም በማስተርስም በፒኤችዲ ፕሮግራም ለመጀመር ዝግጅት እያደረጉ ነው አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ በፒኤችዲ ደረጃ በአርቲፊሻል ኢንተለጀንስ ብቻ በማስተማር እያስተማረ ነው የሚገኘው
አርቲፊሻል ኢንተለጀንስ ለአፍሪካ ቅንጦት ሳይሆን እንዲያውም አህጉሪቱ ካለችበት ኋላ ቀርነት አንጻር ከሌላው ዓለም ይልቅ አስፈላጊ ነው የሚሉት ዋና ዳይሬክተሩ ዓለም ዘርፉን ትልቅ መፎካከሪያ ባደረገበት በዚህ ወቅት አፍሪካ ዳተኛ ሆና ከቀጠለች ዋጋ ትከፍላለች ይላሉ። የፓናፊኮ 2024 ጉባኤ ዓላማም አፍሪካ ባላት አቅም ልክም ቢሆን ከአርቲፊሻል ኢንተለጀንስ ተጠቃሚ እንድትሆን በሚያስችሉ ጉዳዮች ላይ መወያየት እንደሆነ ተጠቁመዋል። የአፍሪካ ህብረት ስራ አስፈጻሚ ምክር ቤት በአውሮፓውያን አቆጣጠር ሐምሌ 2024 በጋና አክራ ባካይደው 45ኛው መደበኛ ጉባኤ አህጉራዊ የአርቲፊሻል ኢንተለጀንስ AI ስልጠና አጽድቋል። AI አጀንዳ 2063ን እና የዘላቂ ልማት ግቦችን ለማሳካት ወሳኝ እንደሆነ ህብረቱ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ ወደ እናንተ እየደረሰ የሚገኙ የአሙስ ምሽት ዝግጅታችን እንደቀጠለ ነው። አሁን ቀደም ሲል መግቢያ ላይ ወደ አስተዋወቃችሁ የምሽቱ አብይ ርዕስ ዘገባ ስለደረሰን ወደ ዛልፋለሁ። የኤርትራ ግብጽና ሶማሊያ መሪዎች የሶስትዮሽ ጉባኤ አስመራ ላይ አድርገዋል። የሶስቱ ሀገራት መሪዎች ከጉባኤው በኋላ ያወጡትን የጋራ መግለጫ ያካተተውና ማሩፍ ማሩፍ የተናገረውን አጭር ዘገባ እንግዶ ወልዴ እንደሚከተለው ያቀርባል።
የግብጹ አብደልፋታህ አልሲሲ የሶማሊያው ሐሰን ሼክ መሐመድ እና የኤርትራው ኢሳያስ አፈወርቂ ዛሬ አስመራ ላይ ያደረጉትን ጉባኤ ተከትሎ ባወጡት መግለጫ ሶማሊያ የገጠማትን የተለያዩ የውስጥና የውጭ ፈተናዎች መቋቋም እንድትችል ለማጠናከር የሶማሊያ ፌደራል ሰራዊት ሽብርተኝነትን መጋፈጥ እንድትችል እንዲሁም የየብስም ሆነ የባህር ድንበሯን መከላከል እንድትችልና የግዛት ሉዓላዊነቷን ማስከበር ይችል ዘንድ በሶስቱ ሀገራት መካከለ ያለውን ግንኙነት ለማሳደግና ጥልቀት እንዲኖረው ለማድረግ ተስማምተናል ብለዋል። ሶስቱ ሀገራት በጋራ መግለጫቸው በቀጠናው የሚገኙ ሀገራት ላላቸው ሉዓላዊነትና የግዛት አንድነት እንዲሁም ሀገራቱ የሚያጋጥማቸውን ጣልቃ ገብነት ለመጋፈጥ የሚያደርጉት ጥረት ያላቸውን የማያወላውል ብለው የገለጹት ክብር እንዳላቸው አስታውቀዋል። ኢትዮጵያ ከሶማሊላንድ ጋር የፈጸመችውን የመግባቢያ ስምምነት ተከትሎ ኤርትራና ግብጽ የሶማሊያ ሉዓላዊነት እንዲከበር ጥሪ አድርገዋል። በቅርቡ በተደረገው የተባበሩት መንግስታት ድርጅት ጉባኤ ላይ የኢትዮጵያ ፕሬዝዳንት ሆነው የተሾሙትና የውጭ ጉዳይ ሚኒስትርነት የስልጣን ዘመናቸውን በማጠናቀቅ ላይ ያሉት ታዬ አጽቀሥላሴ ከሶማሊላንድ ጋር የተደረሰውን የመግባቢያ ስምምነት ተከላክለዋል። ሌሎች ሀገራትም ተመሳሳይ ስምምነት በመፈጸማቸው ሶማሊያ ቅራኔ መጫራ ይገባትም ብለዋል። ሶማሊያዊው የቀጠናው ተንታኝ ዳሂር ጅብሪል የሶስቱ ሀገራት ትብብር ለእያንዳንዳቸው ጠቀሜታ እንዳለው ይናገራሉ።
The tripartite summit between Egypt, Somalia and Eritrea held on October 10, 2000
በግብጽ በሶማሊያና ኤርትራ መካከል ዛሬ የተካሄደው ጉባኤ በአፍሪካ ቀንድም ሆነ በቀይ ባህር አካባቢ በኢትዮጵያ በኩል ያደገ የመጣውን ተጽዕኖ ለመግታት የተደረገና ትርጉም ያለው የጂኦፖለቲካ ትብብር ነው። ግብጽ፣ ኤርትራና ሶማሊያ ኢትዮጵያ በተለይም በቀይ ባህር በኩል መውጫ ለማግኘትና ለመስፋፋት የምታደርገው ጥረት በጋራ ያሳስባቸዋል። ትብብራቸው ወሳኝ የሆነውን የመርከቦች መስመር ለመቆጣጠር ያስችላቸዋል።
ውጤት ሳያመጣ ቢቀርም ቱርክ በሶማሊያና በኢትዮጵያ መካከል ሁለት የተናጠል ንግግሮችን በማስተናገድ ለማግባባት ጥረት አድርጋለች። ወደፊት ተጨማሪ ንግግሮች እንደሚደረጉ ይጠበቃል። ሃሩን ማሩፍ ላጠናቀረው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ይህን የሶስቱ ሀገራት መሪዎች ጉባኤ በኢትዮጵያ ላይ ጫና ለማሳረፍ ታልሞ የተካሄደ ሊሆን እንደሚችል በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑትና በአሁኑ ወቅት በአሜሪካ በሚገኘው ዱኬን ዩኒቨርሲቲ በአፍሪካ ጥናት ማዕከል ተጋባዥ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ ይናገራሉ። ይህ ሁኔታም ኢትዮጵያን ከሶማሊላንድ ጋር የተፈራረመችውን ስምምነት ተግባራዊ እንድታደርግ የሚገፋፋ ሊሆን እንደሚችልም ይናገራሉ። እንደሚከተለው ይቀርባል። የኤርትራ የግብጽና የሶማሊያ መሪዎች የሶስትዮሽ ጉባኤ ዛሬ አሙስ በአስመራ ማካሄዳቸውን በተመለከተ የጠየቅናቸው በአዲስ አበባ ዩኒቨርሲቲ አፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑትና በአሁኑ ወቅት በአሜሪካ በሚገኘው ዱኬን ዩኒቨርሲቲ በአፍሪካ ጥናት ማዕከል ተጋባዥ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ ከአምስት ዓመታት በፊትም ተመሳሳይ የሶስትዮሽ ስምምነት በኢትዮጵያ ኤርትራና ሶማሊያ መካከል እንደነበር በማስታወስ አሁን ካለው ወቅታዊ የቀጠናው ሁኔታ አንጻር ይህ የመሪዎች ጉባኤ ኢትዮጵያ ላይ ጫና ለማሳረፍ ታልሞ የተካሄደ ሊሆን እንደሚችል ይናገራሉ።
የኢትዮጵያ ኤርትራ እና ግብጽ በወዳጅነት በኮቴሽን ውስጥ ይሁንና ጠንካራ መሰረት ያለው ነው የምንለው አይደለም፣ በየጊዜው የሚለዋወጥ ነው። ለፖለቲካ ለመንግስታት በየጊዜው ለነበሩት መንግስታት የፖለቲካ ጥቅም ግብአት እስከሆነ ድረስ የሚደረጉ ያሰላለፍ ለውጦችን እናያለን። በቅርብ ጊዜ ውስጥ የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ በአብይ በፎርማጆ በኢሳያስ አፈወርቂ መካከለ የነበሩ ግንኙነቶችን ማንሳት እንችላለን። በእነዚህ ሶስት መንግስታት ወይም አሁን ግብጽንም ጨምረን አራተኛ አድርገን ስናያት የሚደረጉ ግንኙነቶች ብዙውን ጊዜ ወቅታዊ የፖለቲካ ትኩሳት ላይ ተመሰረቱ እንጂ ህዝብ ለህዝብ ወይም ደግሞ ጠንካራ የሆነ የዲፕሎማሲያዊ ግንኙነት ላይ ተኮሩ አይደለም፣ ወይም በመሪዎች ደረጃ የተንጠለጠሉ ናቸው። ለዛው ነው መሪዎች መንግስታት ሲቀያየሩ ይሄ ግንኙነት እየተነከረ ማሄደው እና የዛሬውም ስብሰባ ከዛ ላይ ይቻለ የሚለው ያው ቀጣናዊ የሆነ ሰላምን እና ጸጥታን ለማስፈን በጋራ ለመስራት የሚደረግ ውይይት ነው የሚለው። እነዚህ ሶስት ሀገራት መሪዎች የውጭ ጉዳይ ሚኒስትሮቻቸው፣ የደህንነት ሚኒስትሮቻቸው፣ ወታደራዊ ኃላፊዎቻቸው የተገኙበት እንግዲህ ትልቅ ስብሰባ ነው። ግን ይሄ ረዘም ያለ በቀጠናው ውስጥ መረጋጋትን የሚያመጣ አይነት የውይይት መድረክ ሳይሆን አድርጌ ነው የማየው። አሁን በቅርቡ ኢትዮጵያ ከሶማሊላንድ ጋር ባደረገችው ስምምነትን ተከትሎ እሱንም ተከትሎ ደግሞ የመጡ የግብጽ ወታደሮቿን ወደ ሶማሊያ በመላክ የተፈጠሩ እሰጥ አገባዎችን ተከትሎ አብይ አህመድ መንግስት ለመገዳደር እሱ ላይ ጫና ለማምጣት በምን መልኩ መስራት አለብን፣ ኢትዮጵያ ውስጥ ያሉ የህዝብ ግሪቪየንስ ወይም ቅሬታዎች በኢኮኖሚ ባለመረጋጋት በውስጥ ባሉ ከፍተኛ በተከታታይ እያየናቸው ያሉ ይሄ መንግስት ከመጣ ጀምሮ እንግዲህ ያለ ረፍት ኢንተርናል ኮንፍሊክቶችን እያየን ጦርነቶችን፣ የሰው እልቂቶችን፣ የኢኮኖሚ ቀውሶች፣ አለመረጋጋቶች እየጨመሩ ሄደዋል። እነዚህን ደግሞ ተጠቅመን እነዚህ በቅጡ አንደርስታንድ አድርገን የኛ አድቫንቴጅ ምንድነው? ከዚህ ምንኛ መጠቀም እንችላለን? የኢትዮጵያ መንግስት በማዳከም ይሄ እንደውን እንዳይሆን በማድረግ ረገድ ምን መስራት እንችላለን? ኢትዮጵያ ባህር በር እንዳታገኝ በማድረግ ረገድ ምን ማድረግ እንችላለን የሚለውን ቁጭ ብለው የሚያደርጉት ውይይት ይመስለኛል።
የኤርትራ ሶማሊያና ግብጽ መሪዎች ውይይት በሶማሊያ በኢትዮጵያ ሰላም አስከባሪ ምትክ የግብጽና የኤርትራ ሰራዊቶችን መተካት በሚቻልባቸው ጉዳዮች ላይ ምክክር ሊደረግበት ይችላል ብለው እንደሚያስቡ የሚናገሩት ዶክተር ሳሙኤል የሁኔታም ኢትዮጵያን ከሶማሊላንድ ጋር የተፈራረመችውን ስምምነት ተግባራዊ እንድታደርግ የሚገፋፋት ሊሆን እንደሚችልም ይናገራሉ።
የኢትዮጵያ መንግስት ምላሽ ፕሪዲክት ለማድረግ ትንሽ ይከብዳል። ወጥ የሆነ የውጭ ጉዳይ ግንኙነታችን በተለይ ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ ከተለያዩ ሀገራት ጋር ያለን ግንኙነት በቀላሉ ፕሪዲክት የምታደርገው አይደለም፣ ወጥ አይደለም። ስለዚህ ይሄ ነው ብሎ ለማለት ይከብዳል ብዬ አስባለሁ። ግን አሁን እስካሁን ድረስ ካለው ሁኔታ ግምገማ ስናደርግ ሶማሌላንድ ጋር ያለውን የባህር በር ጉዳይ በተመለከተ ያለውን ግንኙነት ለመፈረም ቁርጠኝነት በተወሰነ መልኩ ያለው ይመስላል። ይሄ በጣም ገፊ ምክንያት ይሆናል ብዬ አስባለሁ። እንደዚህ አይነት ጠንካራ ግንኙነቶች መምጣት ሲጀምሩ ኢትዮጵያም ወዳጅ ሀገራትን በመያዝ ኢንተርናሊም ምንድነው ጠንካራ የሆነ ውሳኔ በመወሰን ወደ ባህር በር ለማግኘት የምትሄድበትን ርቀት ለማፍጠን ትገደዳለች ብዬ አስባለሁ። መፍቀድ ብቻ ሳይሆን አስገዳጅ ሁኔታን ይፈጥራል ብዬ አስባለሁ። ያንን አለማድረግ ከዚህም በኋላም ቢሆን ስምምነቱ ባይፈርምም ወደ ህግ ባይተረጎምም እንኳን በአካባቢው የሚኖረው ቴንሽን በጣም ከባድና ኢትዮጵያ ላይ የሚያመጣውም ስጋት በጊዜ ሂደት እየተራዘመ የሚሄድ ስለሆነ የኢትዮጵያ መንግስት ውሳኔ በአፋጣኝና በአስቸኳይ ተግባራዊ እንዲያደርግ ስምምነቱን አስገዳጅ የሚሆን ይመስለኛል።
የግብጹ ፕሬዚዳንት አብዱል ፈታህ አልሲሲ እና የሶማሊያ ሀሰን ሼክ መሐመድ አስመራ የገቡት በኤርትራው ፕሬዚዳንት ኢሳያስ አፈወርቂ ግብዣ ነው። የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል ጉባኤው በሶስቱ ሀገራት መካከል ያለውን ግንኙነት በማጠናከር በቀጠናዊ ጸጥታና መረጋጋት ጉዳዮች ላይ ያተኮረ ነው ብለዋል። በኢትዮጵያና ኤርትራ መካከል ያለው ግንኙነት የፕሪቶሪያውን ስምምነት ተከትሎ መሻከሩን የሚናገሩት ዶክተር ሳሙኤል በፕሬዝዳንት ኢሳያስ ጋባዥነት የተካሄደው የሶስቱ መሪዎች ጉባኤም በቀጠናው ያለውን አለመረጋጋት የበለጠ ሊያባብሰው ይችላል ሲሉም ስጋታቸውን ይገልጻሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቲቪ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭታችን ነው። ቀደም ሲል የምዕራፍ 1 ዝግጅቶቻችን ነበር ወደ እናንተ የደረሱት። ከዚህ ቀጥሎ ደግሞ ዘርዘር ያሉት በምዕራፍ 2 የሚደርሱ ዝግጅቶቻችን ወደ እናንተ የሚደርስ ይሆናል። የመጀመሪያው የሁለተኛው አጋማሽ የመጀመሪያው ዝግጅታችን በመጀመሪያው ቅንብራችን ላይ ተመከተመለከት ነው የሃርኪን ሚልተን ጉዳይ የተመለከተ ዝርዝር ያለ ባለሙያ አስተያየት ይሆናል። ቀደም ብሎ በዘገባዎቻችን እንደተከታተላችሁት በእንግሊዘኛው አጠራር ሃርኪን ሚልተን የተባለው ዝናብ የተቀላቀለ እጅግ አደገኛው ለንፋስ የፍሎሪዳ ክፍለ ግዛትን አቋርጦ ሲገሰግስ ያስከተለውን ውድመት ይመለከታል። እየተባባሰ የመጣው ሁኔታ በተለይ ከከባቢ አየር ለውጥ ጋር ያለውን ቁርኝነት ይመረምራል። ዶክተር ጥሩሰው አሰፋ የውሃ ጉዳዮችና የአየር ጠባይ ለውጦች ጥናት ባለሙያ ናቸው። ዶክተር ጥሩሰው በዚህ ሳቢያ ቤታቸውን ጥለው ለመውጣት ከተገደዱት የታምፓ ፍሎሪዳ ነዋሪም ናቸው። አሉላ ከበደ ነው ከሚገኙበት የጆርጂያ ክፍለ ግዛቷ ሳቫና በስልክ ያነጋገራቸው።
ዶክተር ጥሩሰው አሰፋ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ለወትሮው ሙያውን በሚመለከቱ የትንታኔ ማብራሪያዎች ነበር የምናገኘው። ዛሬ ለየት ባለ ሁኔታ ነው ያገኘነው። ሙያውንም መመልከቱ አልቀረም ውይይታችን። ሄሪኬን የተባለ ከፍተኛ አውሎ ንፋስ የቀላቀለ ዝናብ መሰል ሁኔታ ዩናይትድ ስቴትስ ጊዜ ጠብቆ ወቅት ጠብቆ ይነሳል። የአሁኑ ጠንከር ያለ ይመስላል። ሶዳሉበት ታምፓ ፍሎሪዳ እና አካባቢው የባህሩን አዋሳኝ አካባቢዎች በከፍተኛ ደረጃ መምታቱ ተገልጿል። በሰዓት 180 ማይሎች የሚቀዝፍ ወደ 290 ኪሎ ሜትሮች በሰዓት የሚቀዝፍ ኃይለኛ ንፋስ የቀላቀለ ሁኔታ ነው። በዛ ሁኔታ ውስጥ አልፋችሁ አሁን እየተለወጠ ሆኖ እየተነገረ ነው። ቤታችሁን ጥላችሁ ለመውጣት ተገዳችኋል። ለመሆኑ እርሶና ቤተሰቦ አሁን ያላችሁበት ሁኔታ ምን ይመስላል? ዶክተር ጥሩሰው።
አዎ በጣም አመሰግናለሁ ስለጋበዝከኝ። ልክ ነህ። በተለይ ፍሎሪዳ እንግዲህ ብዙ ጊዜ የምትታወቀው በዚህ በሄሪኬን ጋር የተነሳ ነው። በዚህ ዓመትም እንትኖቹ ትንበያው ብዙ ይኖራል የሚል ነበር የተነበየው። እንደተባለውም እንግዲህ ይሄ ሚልተን የሚባለው በጣም አስፈሪ ነበር እና በዛ ምክንያት እኛም ወደ ጆርጂያ ሄድን ማለት ነው። እና የአምስት ሰዓት ተኩል መንገድ 10 ሰዓት ነው የፈጀብን። በሚሊዮን የሚቆጠር ሰው ነበር የወጣው። አሁን ያለንበት ጆርጂያ ሆቴል ስንፈልግ ነው እዚህ ጋር የመጣ ነው። ሳቫና ብዙ ሰዎች ሊያውቁ ይችላሉ። ሳቫና ጆርጂያ አካባቢ ነው ያለ ነው። እዚህ ብዙ የለም። አሁን ነገ እንግዲህ እንመለሳለን ብለን እናስባለን ወደ ቤታችን።
ሆቴሎች ፍለጋው ብዙ ማስኬድ ነበረበት ነው የሚሉን።
ትክክል። እኛ ራሳችን ያውም የወጣ ነው እንግዲህ ብዙ ጊዜ ሳይንቲስቶቹ ማየት ይቻላል መቼ ነው የመሬት ላይ የሚደርሰው ሲባል ትላንትና ማታ አካባቢ ነው። እኛ ከ24 ሰዓት በፊት ነው ሆቴል ፍለጋ። ያውም ቅርብ አይደለም። ቅርብ ሲሆን ዝናቡ ስለሚመጣ በብዙዎቹ በመቶዎቹ በ200 ኪሎ ሜትር የሚሆን ስለሆነ፣ ግን አንዴ መምጣት ከጀመረ 2 ቀንም ስለሚፈጅበት ይህን መፈለግ የጀመርነው ከ24 ሰዓት በፊት ነው እና የዛን ጊዜ እንቀስ እያልን ወደ ሰሜን እያሰፋን ፍሎሪዳ ውስጥ ምንም አይነት ሆቴል አልነበረም። ተይዟል በሙሉ ከሳቫና ደረስን ማለት ነው እንጂ ጆርጂያ ውስጥም ገብተን እኮ የመቶ ኪሎ ሜትር ወደ ገብተን ነው እንጂ ወዲያውኑ ጆርጂያ አይደለም ሳቫና ያለችው ማለት ነው። እና በዚህ ምክንያት ነው ስንፈልግ የነበረው። እና የሚገርመው እዚህ ያለንበት ሆቴል ውስጥም ከታምፓ ከኛ ጋር የመጡ ሰዎች አሉ። እንደውም ሴትየዋ እናንተ የታምፓ ሰዎች አለችን የምትቀበለን። እና መኪናችንም ታርጋውም ይታያል። ብዙ ሰው ከኛ ጋር አብሮ የመጣ ነው ማለት ይችላል። ማለት እዚህ ድረስ
አካባቢውን ለቆ ለመውጣት የነበረውን ዝግጅትና ሂደት እንደው ባጭሩ ይግለጹልን። ምን ይመስል ነበር? እንደ ወትሮው ከፍ ያለ የሄሪኬን ሁኔታ ሲነሳ ሰዎች አካባቢውን እንዲለቁ ይነገራል?
አዎ እንግዲህ 1-2-3 ቀን ሲቀር መተንበይ ይቻላል። አንድ ልዩነት የሄሪኬን እና የመሬት ንዝረት ወይም የመሬት መንቀጥቀጥ ሁለቱም ትልቅ አደጋ ሊያደርሱ ይችላሉ። የሄሪኬን ጥሩነቱ ካልኩት እንደ ጥሩነቱ የሚባል ነገር ካለው ምንድን ነው? መተንበይ ይቻላል። ሳይንሱ በደንብ ይታወቃል በስንት ቀን ነው የሚደርሰው ተብሎ ይተነበያል። እና ብዙ ጊዜ በደንብ እንደውም ሄሪኬን ከመባሉ በፊት ኢንቨስት ነው የሚባለው። ከዛ ዲፕሬሽን ይባላል። ከዲፕሬሽን ትሮፒካል ስቶርም ይባላል። ከዛ ሄሪኬን ይደርሳል። ሄሪኬን ላይ ራሱ 1, 2, 3, 4, 5 ተብሎ ቁጥር ይሰጠዋል። ሶስት ሲሆን ሜጀር ሄሪኬን ይባላል። ይሄ እንግዲህ የሚሽከረከረው ያውሉ ነፋሱ ጥንካሬ ጋር ነው። ስለዚህ በሁለት ቀን በሶስት ቀን በደም መተንበይ ስለሚችል የቱ ጋር ነው የሚሄደው ብለው ይህንን የዚህ አይነት ሞደል የሚሰሩ ሰዎች አሉ፣ ያሳያሉ። ግን ትንሽ ወደዚህ ወደ ሰሜን፣ ትንሽ ወደ እንትን ወደ ደቡብ ሊያደርግ ይችላል። ግን ስለሚታወቅ የዛን ጊዜ ሰው መዘጋጀት ይጀምራል ማለት ነው። ሁለት ቀን ሶስት ቀን የዛን ጊዜ ብትሄድ የሚቀረውም እዛው ይዘጋጃል። ለምሳሌ የሚበቃ ምግብ መስራት አለበት፣ ውሃ፣ ባትሪ ድንጋይ፣ መብራት ብዙ ጊዜ ይጠፋል። አሁን መብራት በሚሊዮኖች የሚቆጠር የለም። ስለዚህ ዝግጅት አለ። ሌላ ደግሞ ቤቶቻቸውን መስኮቱን ምናምኑን በእንትን በዚህ በችቡድ እንትን ይዘጋል። ምክንያቱም ስብርብር ነው የሚያደርገው። መስኮት ከሰበረ እንትን ውሃ ይገባል ቤት ውስጥ፣ ችግሩ ይመጣል ማለት ነው። አውሎ ነፋሱ ይዞ እንደሚገባ እንደዛ አይነት ዝግጅት ለሁለት ለሶስት ይደረግና ሁለት አይነት ነገር ነው ያለው። አንደኛው ፍለድ ጎርፍ የሚመጣበት ጎርፍ ደግሞ የመሬት ከፍታው ጋር የተገናኘ ነው። ስለዚህ እኛ የምንኖርበት አካባቢ ከባህር ሰው ሲርቅ ባህሩ ጥግ ያለው ከሆነ ዝቅ ያለ ነው። ስለዚህ ኤ ቢ ሲ ዲ እየተባለ የኢቫኩዌሽን ዞን ነው የምንላቸው ይደረጋል ማለት ነው። አሁን እኛ እናውቀዋለን የት ነው የእኛ ዞናችን ምንድን ነው ስንል፣ ለምሳሌ እኛ ዲ ነው ያለ ነው። እኛ የእኛ ቤት ከባህር ጥላል በላይ 24 ፊት 26 አካባቢ ነው፣ ወደ 8 ሜትር ማለት ነው። እኛ ከባህር ጠለል በላይ 8 ሜትር ስንሆን ኤቢ የሚባሉት እስከ 3-4 ያሉት ውጡ ይባላሉ። እነሱ ማንዳቶሪ ነው። በቃ ካልወጣችሁ ችግር ቢደርስባችሁ ፖሊስ ብጠሩ የሚደርስላችሁ የለም። ስለዚህ ውጡ ይባሉና ይወጣሉ ማለት ነው። እኛ ግን ባገ የወጣ ነው ይሄኛው። በጎርፉ ብቻ ሳይሆን በንፋስም ከፍተኛ መስመሩ እኛ ጋር ስናየው፣ አይ ይሄንን ይዘን ራሳችንን ስናተርፍ ነው፣ ቤትም ምንም ሁሉም ነገር ሰው ራሱ ሲያተርፍ ነው ብለን ወጣን ማለት ነው። እና ዝግጅቱ ወይና ይመስለው። ችግሩ ደግሞ አብዛኛው ነዳጅ እንዳለ በሙሉ ተዘግቶ እኛ ከፍሎይዳ ወደ 200 ኪሎ ሜትር ድረስ ስንመጣ እያንዳንዷ የነዳጅ ማደያ ባዶ ነው፣ በቃ አልቋል።
ብዙ ተጓዥ ስላለ አንዳንዶች ቤተሰብ ህጻናት ይዘው ተሽከርካሪዎቻቸውን ማንቀሳቀስ አቅቷቸው በየመንገድ ዳርቻዎች ለመቆም የሚገደዱበት ሁኔታ መኖሩ በዜናዎች ሲዘገብ ተመልክተናል።
ትክክል ትክክል። እና አንዳንድ ሰው እንደውም በጀሪካን አይነት ነገር አድርጎ ተጨማሪ ነው የሚሄደው። ምክንያቱም ችግሩ ደግሞ ምንድን ነው፣ ይሄ ልክ እንደ በረዶም ጊዜ ትራፊኩ ይቆምና እዛው ይበለዋል ማለት ነው። ቆመ አትንቀሳቀስም። ስለዚህ በተቻላቸው መጠን ይሄ አሁን ትልልቅ ሃይዌይ ሾልደር የሚባል አለ በቀኝና በእንትን ብዙ ጊዜ ማቆሚያ ነው እንጂ መሄጃ አይደለም። አሁን ፍሎሪዳ ውስጥ እሱ ተከፍቶ ነበር ማለት በቀኝም በግራም ተጨማሪ በሾልደር ላይ ሰው እንዲሄድ ተብሎ ማለት ነው። ሃይዌው ራሱ እንደዛ ሆነን ነው የወጣ ነው። እንደዛም ሆነ የአምስት ሰዓት ተኩል የስድስት ሰዓቱ መንገድ 10 ሰዓት ነው የፈጀብን ስንወጣ እዚህ ሳቫና እስክንደርስ።
ዶክተር ጥሩ ሰው የውሃ ጉዳዮችን ባለሙያ ነውና የአየር ጠባይ ለውጥን በቅርበት እንደሚከታተል ሰው ይህን እየጠነከረ የመጣ ሄሪኬን ከዚህ ቀደም ከነበሩ መሰል የሄሪኬን ሁኔታዎች ጋር እንዴት ይነጻጸራል? የዚህ ሄሪኬን ሚልተን የሚል ስያሜ የተሰጠው ከባድ ንፋስና ዝናብ የቀላቀለ የአየር ሁኔታ
እንግዲህ በነገራችን ላይ ሄሪኬን ራስ ክረምቱ ሲመጣ ስሙላ ይዘጋጃሉ። ከኤ እስከ ዜድ ኤ ቢ ሲ ዲ ኤም ላይ ያለ ነው። አሁን የሚቀጥለው ከወጣ ናዲያ የምትባል እንደውም ልትመጣ ነው ይባላል። ስለሱ ማሰብ አልፈልግም አሁን ሌላ። ይሄ ገና ሳያልፍ ማለት ነው። ከዚህ በፊት ሄለን ነበር እና ምንድን ነው ጥቂት ነገሮች ተቀይረዋል። ይሄንን ስንከታተል አንደኛ እነዚህ ሄሪኬኖች ቶሎ ሆኑ ኢንተንሲፋይ አድርገው ከቅድም እንዳልኩት ዲፕሬሽን ከዛ ትሮፒካል ስቶርም ብለው ሄሪኬን እያደረጉ ነው የሚያደርጓቸው እና ከዲፕሬሽን ተነስተው በድሮ 1 ዓመት የሚፈጅባቸው አሁን በሶስት ቀን ውስጥ ሜጀር ሄሪኬን ይደርሳሉ። ይሄ ያየነው በፍሎሪዳ ሄሪኬን ማይክል የሚባል ነበር፣ ልክ እንደዚሁ ሚልተንም ልክ እንዲህ በመሆኑ ብዙዎቹን ሳይንቲስቶቹን በጣም ግራ ያጋባም ነው። በተለይ ከ1 ወደ 5 በፍጥነት ነው የሄደው እና ብዙ ጊዜ ምንድን ነው የሚያደርጉት በየ5-6 ሰዓት ውስጥ የሄሪኬን ውስጡ ገብተው አውሮፕላኖች አሉ ናሳ ኖዋ የሚልካ እነሱ ውስጡ ገብተው ፕሬሸሩን ሜጀር ያደርጋሉ፣ የስፒዱን ሜጀር ያደርጉና ተመልሰው ይመጡና ያንን እንደገና መሬት ላይ ያሉት ሳይንቲስቶች እነኚህ የክላይሜት ሞዴል ነው የምንላቸው እነሱን ለሚቀጥሉት ሁለት ቀን ያደርጋሉ ያደርጋል ነው ያ ልክ በየአምስት ሰዓቱ ነው የሚሄዱት ለምሳሌ የአምስት ሰዓት አለ የ11 ሰዓት አድቫይዘሪ እንዲህ ያሉ ሲያወጡ ድንገተኛ በሁለት በሶስት እንትን ውስጥ አምስት ላይ ገብቶ ደረሰ ማለት ነው ይሄን ካልጠበቀ እና ይሄ የሆነው ምንድነው ሁለት ነገር ነው አንደኛው እኛ የሰመሩን እየጨረስን ስለሄደን በአሁን ሰዓት በጣም ሞቋል የኦሽን በጣም ሞቋል ይሄ ማለት እሳት ነዶ ልክ ላው ላይ ቤንዚን እንደማርከፍከፍ ነው ስለዚህ አንድ እሱ ነው ሁለተኛ ደግሞ በዚህ ባለውኛ በገልፍ ነው እንግዲህ ገልፍና ፍሎሪዳ በገልፍና አትላንቲክ ነው ያለው ገልፉ ብዙ ጊዜ የውሃው ሻሎ ነው ብዙ ዲፕ ይሆናል ኦሽኑ ራሱ ማለት እንትን ስምቀት የለው ስለዚህ ወዲያ መሞቅ ይችላል ማለት ነው ስለዚህ ባለፉት 10 አመታት ያየነው ትሬንድ ምንድነው ክላይሜት ቼንጁ እንትኑን ዋርም ያደርጋል ኦሽኑ በጣም ይሞቃል ከዛ በኋላ ደግሞ ወዲያውኑ ይሄ ኢንተንሲፋይ የማድረግ የሚጨምር ሁኔታ ነው አሁን ባለፉት ጊዜ ያየነው ያለው እና ብዙዎቹ በተለይ ኖቬምበር ላይ ኦክቶበር ላይ በነገራችን ላይ ከጁን እስከ ኖቬምበር የሄሪኬን ሲዝን ተብሎ እንተነምል ነውና ፒክ ሲዝን የሚባለው ከነሐሴ ጀምሮ በቃ ዋናው ይባላል እና መምጫዋ እየወጣን ነው አሁን እኮ ከአንድ ወር በኋላ ሲዝኑ ያልቃል ግን ይሄንን ከባድ ነው ያደረገው ሞቋላ
አየሩ የተለወጠበት ከፍተኛ ሙቀት ያለበት ጊዜ መሆኑ ይበልጥ ሁኔታዎችን ለማባባስ እድል ይፈጥራል
ትክክል እሱ አለ እና በዚህ ሰዓት ያ ይሄንን ቀደም እንዳልከውም ለሌሎችም ነገሮች እንከበስባለን አሁን ሌላ የላኒኛ ኤልኒኞ የሚባሉ ከዚህ በተለይ ዝናብን እንትን የሚያጠቁ የተለያየ ዓለም ላይ የሚያደርግ በየትኛው ጊዜ ነው ለሄሪኬን የሚስማማው ለሄሪኬን የማይስማማው ይባላል ምክንያቱም የሚሽከረከረው በአለም ላይ ያለ ይሄ እንትን የኦሽን እንትኑ እንዲህ ቶሎ የሚሞቅ ቶሎ እንትን ይላል የአንድ አመት ሳይክል ነው ብዙ ጊዜ ያለው ስለዚህ የዊንድ ሽርም ይመታል ለምሳሌ ላኒኛ በሆነ ጊዜ በጣም ጥሩ ለዚህ ሆነ እንትን የለም ማለት ዊንድ ሽር የሚሉት የላቸውም ጥሩ ይሆናል ማለት ልክ ከዛም ጋር ተያይዞ ኢንተንሲፋይድ ይሄ በጣም ቶሎ ቶሎ ወደ ላይ ጠንከር ያሉ ባለፉት እንግዲህ እስከ 10 አመት የምናየው ነው በጥናትም የተመዘገበ ነው ይሄ በደንብ መጨመሩን ማለት ነው
ይሄ ምናልባትም ወደ ተከታዩ ጥያቄ ወስደናል ዶክተር ጥሩሰው የአየር ጠባይ ለውጥ መረጃዎችን በቅርበት እንደሚከታተል ባለሙያ አሁን የሚታየው ቀደም ብለ የገለጹት የውቅያኖሶች ሙቀት መጨመር የአየር ጠባይ ለውጥ ምን አይነት ተጽዕኖ እያሳደረ ነው ይላሉ እነኚህ ምንም እንኳን ቀድሞም የነበሩ እየበረቱና እየፈጠኑ ቁጥራቸውም እየበዛ ይመጣሉ እጅግ ከፍተኛ ኃይለኛ አውሎ ንፋስ የቀላቀሉ ሁኔታዎች በማምጣቱ ረገድ በእርግጥ የአየር ጠባይ ለውጥ የቱን ያህል አስተዋጽኦ አድርጓል አሉታዊ አስተዋጽኦ ማለቴ ነው
ጥሩ ጥያቄ ይሄ ምንም በቃ የማያጨቃጭቅ ትልቅ ተጽዕኖ ነው ያለው እና ይሄንን ሳይንቲስቶች ብዙ ጊዜ በዚህ በክላይሜቱ ላይ ፎከስ ያደረጉት ምንድነው የሚሉት የአትሪቢዩሽን ስታዲ የሚባል ነገር አለ አንድ ነገር ምንድነው ያመጣው ብለው ብዙ ጊዜ ያንን ይሰራሉ ያ የሚሰሩት ምንድነው በፊት ሄሪኬን መጥቶ ከሆነ የዛ ጊዜ ያለውን ሙቀቱን ያቁታል ምን ያህል እንደሆነ የውቅያኖሱ ስለዚህ ያ በዛ ሙቀት መጠን እነኛ ይሄንን ሞዴል እነሱ በሚሰሩበት ጊዜ የዚህ አይነት አያገኙ ሜቢ አንድ ወይ ሁለት ላሉ ሄሪኬን ካታጎሪ 1 ወይ 2 ምን ነው ሙቀቱ ሲጨመር ግን 3 4 5 እያለ ይሄዳል ስለዚህ አብዛኛዎቹ ጥናቶች የሚያሳዩት የክላይሜት መለወጥ እና ውቅያኖስን ማሞቁ በዚህ የተነሳ በፊት አንድ የነበሩት ሁለት እንደውም ሶስትም አደረጉ ማለት ነው። በፊት ሶስት የነበረው አሁን ወደ አራት ወደ አምስት እንደውም በቅርብ ጊዜ ከአምስት በኋላ የለም እንደውም አሁን ንግግሩ ላለ ስድስት የሚባል ካቴጎሪ ይምጣ የሚል ንግግር አለ። ይሄ እንግዲህ የሚያሳይ ከእንትኑ ሁላ ወጡ ማለት ነው። ሜጀር ከሚደረገው
ከመመዘኛዎች ሁሉ ያለፈ ነው። ከቀድሞ ከተቀመጠው በላይ የሄደ ነው።
አው ምክንያቱም አሁን ችግሩ ምንድነው ካቴጎሪ 5 ተብሎ ትልቁ አለ እንዴ ካቴጎሪ 5 140 150 ካቴጎሪ 5 ነው 180 ካቴጎሪ 5 ነው ይሄ ማይል ፐር አወር ነው እንግዲህ ማወራው ምን ያህል እንትን እንዳለ ስለዚህ እሱ ራሱ ከዛ በኋላ ልክ እንደ መኪና ማለት ነው ከብዙዎቹ አምስተኛ እስከ ስድስተኛ ማርሽ በኋላ ዝም ብሎ መሄድ ነው እንጂ ማርሽ የለም ይቀየር እ ልክ እንደዛው ከአምስት ተብሎ ነው የሚተወው ግን አሁን ማለት ብዙዎች ሳይንቲስቶች ኖ ይሄ አንዱ ካንዱ ጋር መመዘኛው መታየት አለበት ብለው አሁን ያጠኑ አልጨረሱትም ግን ወደ 6 ሚሊዮን ለማምጣት ማለት ነው። ይሄ 6 የገፋፋቸው የአየር ንብረት መለዋወጥ እና ዓለማችን መሞቋ የተነሳ ነው። ወደ ሳይንሱ ብንሄድም እኮ ግሎባል ዋርሚንግ ወይ ክላይሜት ቼንጅ እና አብዛኛው ዋርም እንለው አትሞስፌሩ በጣም ሲሞቅ ውሃ መያዝ ይችላል ነው ሳይንሱም ይላል። ብዙ ውሃ ከያዘ ደግሞ ዝናብ ሲወርድ እንደ ጎርፍ ነው የሚያደርገው ማለት ነው። ስለዚህ በመሞቁ ምክንያት በፊት ከሚይዘው በላይ ምትነት መያዝ ይችላል ማለት ነው አትሞስፌሩ። በቃ ይሄ ነው በክላይሜት ቼንጅ ቤዚክሊ የሚያመጣብን።
ዶክተር ጥሩሰው እንግዲህ በመት አመት አንዴ ነው ተከሰተው የተባለ ሄሪኬን ሚልተን የሚል ስያሜ የተሰጠው ይሄን እጅግ ከባድ አውሎ ንፋስና ዝናብ የቀላቀለ የአየር ጠባይ ሁኔታ ይኖርበት የነበረውን ታምፓ ፍሎሪዳን ያጠቃ ሁኔታ ነው እየተመለከትን ያለ ነው። ተስፋ አደርጋለሁ ሁኔታዎች ጊዜ ጠብቆ የሚያልፍና መልሶ ለመገንባት የሚደረግ ጥረት የሚካሄድበት ልማድ ነው ያለው። ብዙ ጉዳት ሳይደርስበት ወደ ቤታችሁ የመመለስ እድል ይኖራችኋል ብዬ ተስፋ አደርጋለሁ። ለአሁኑ ለሰጡን ሙያዊ ማብራሪያ ላለፋችሁበትም ለገጠማችሁንም ሁኔታ ለማስረዳት ጊዜ ወስደው ስላስረዱን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ አሉላ ስለጋበዝከኝ።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምጽ የሐሙስ መስከረም 30 2017 ዓ.ም ምረት የምሽት ዝግጅታችን ነው። ቀደም ሲል በዚህ በአሜሪካ ፍሎሪዳ የተከሰተውን ሃሪኬን ሚልተን በሚል ተጠራው አውሎ ንፋስ በተመለከተ አሉላ ከበደ ከእንግዳው ጋር ያደረጉትን ቆይታ ነው። አሁን ቀጥታ እናልፈው ደግሞ ወደ ኢትዮጵያ በተመሳሳይ ወደ አጋጠመ የተፈጥሮ አደጋ ነው። የሰሞኑን መሬት መንቀጥቀጥና የመሬት መናት ተያያዥነት ይኖራችሁ ይሆን ስንል እንጠይቃለን። ባለፈው እሁድ መስከረም 26 2017 ዓ.ም ተመረተ በአዋሽ ፈንታሌ ወረዳ 4.9 የሚለካ የመሬት መንቀጥቀጥ ተከስቶ አንዳንድ ጉዳቶች ማድረሱን የሰመራ ዩኒቨርሲቲ አስታውቋል። የመሬት መንቀጥቀጡ ንዝረት እስከ መዲናው አዲስ አበባ መስማቱ የቅርብ ቀናት ክስተት ነው። በተከታታይ ባሉት ቀናት በአፋር ክልል አነስተኛ መጠን ያለው የመሬት መንቀጥቀጥ አስተናግዷል። ዱለሳ በተሰኘው ወረዳም ከመሬት መንቀጥቀጡ ምክንያት በተፈጠረው ስንጥቃት ፍልውሃ መፍለቁም ተሰምቷል። በተጨማሪም በምዕራብ ሐረርጌ ከሰሞኑ የመሬት መናድ ተከስቷል። እደን ገረመው እነዚህን ክስተቶች ተያያዥነት ይኖራቸው እንደሆነ እንዲሁም ይህን መሰል የተፈጥሮ አደጋዎችን አስቀድሞ ማወቅ ይቻል እንደሆነ በአዲስ አበባ ዩኒቨርሲቲ የፊዚክስ ክፍል ባልደረባ የሆኑትን አቶ ተስፋዬ ማሞን አነጋግራ ተከታዩን አዘጋጅታለች።
ሙያዊ ማብራሪያዎቱን ሊሰጡን ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። እስቲ በቅድሚያ የሚሰሩበትን ተቋም ማንነቶትን ያስተዋውቁልኝ።
እኔ ተስፋዬ ማሞ እባላለሁ። አዲስ አበባ ዩኒቨርሲቲ ፊዚክስ ዲፓርትመንት ውስጥ በሳይንስ ፋኩልቲ ውስጥ የፊዚክስ ዲፓርትመንት አባል ነኝ።
ወደ ጉዳያችን ነው በቀጥታም አልፈው። ባለፈው እሁድ ምሽት በአዋሽ ፈንታሌ አካባቢ በሬክተር ስኬል 4.9 የተመዘገበ የመሬት መንቀጥቀጥ ተከስቶ ነበረ። ንዝረቱንም በጣም ብዙዎች እስከ አዲስ አበባ ድረስ ከተማዎች ውስጥም ተሰምቷልና ለመሆኑ እስካሁን ድረስ ባለው መረጃ እንደባለሙያ ስለዚህ የመሬት መንቀጥቀጥ ምን ያክል እናውቃለን?
መረጃዎቹ የሚያሳዩት በተለያየ የመለኪያ ቦታዎች ላይ ይሄ 4.9 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ወይም ንዝረት የሚባለው እንደተመዘገበ ያሳያል። ይሄኛው የመካከለኛ የተባለው የሚሰሙ ንዝረቶች አሉ። አሁን አዲስ አበባ ውስጥ እንደተሰማው ወይም አፋር ክልል ውስጥ ደግሞ ቢሆን አዋሽ የነበረው አጠገቡ ሲሆኑና ርቀት ሲኖረው የተለያየ ነው የሚሆነው። አንዳንዶቹ ደግሞ ጭራሽ ሳይሰሙ በመሳሪያ ብቻ ተለክተው የሚያልፈዋሉ ማለት ነው። እና ይሄኛው እስከ 8.69 ድረስ ሊሄድ ይችላል ማለት ነው።
እንግዲህ በተመሳሳይም ከሰሞኑ በአፋር ክልል በተደጋጋሚ ሆነ የመሬት መንቀጥቀጥ ተከስቶ ነበር። እንደውም አንዳንድ መረጃዎች እንደሚያሳዩት ከማክሰኞ ዕለት አንስቶ ፍልውሃ መፍለቁና ይህም ውሃ የሰፋ መምጣቱ ተነግሯል። እና የዚህ ክስተት ምንጮች ምንድን ናቸው? ምናልባትም ደግሞ ብዙዎች እንደሚሉት ከታላቁ ይሄ የስምጥ ሸለቆ ስንጥቃት መስፋፋት ጋር የሚያያዝ ነገር አላቸው ወይስ ምንድን ነው?
አዎ፣ ይሄ እዚህ አካባቢ የሚታይ ከድሮ ጀምሮ የመጣ ነገር ነው። የቦታው ተፈጥሮ ነው ማለት ነው። መጀመሪያ አዲስ አበባ ድረስ ከተሰማው ንዝረት በኋላ ተከትሎ የሚመጡ ንዝረቶች አሉ። ይሄ በማንኛውም የመሬት መንቀጥቀጥ ጊዜ አፍተርሾክ የሚባሉት ማለት ነው። ቆይቶ የሚመጣ በሰዓታት ውስጥ አንዳንዴ በቀናት ውስጥ ቆይቶ ሊደገም የሚችል ነው። ግን ንዝረቱ እየቀነሰ የሚሄዱ ናቸው ማለት ነው። በዛ ጋር ተያይዞ ደግሞ አሁን ያ ቦታው እንደሚታወቀው ዝቅ ያለ ቦታ ነው። እንደውም ኤርታሌ የሚባለው ጭራሽ እሳተ ገሞራም ፊት ለፊት ያለበት ቦታ ነው። ስለዚህ መሬት ውስጥ ያለ ውሃ አንደኛ ይሄ መሬት መንቀጥቀጥ በሚከሰትበት ጊዜ የሚኖረው ኃይል የታመቀ ኃይል ውስጡ ከፍተኛ ሙቀትን የሚፈጥርም ነበር ራሱ። ሁለተኛ ደግሞ ወደ ታች እየወረድን ስንሄድ ደግሞ የመሬት ሙቀት እየጨመረ ተመራው ለቅርበቱ ስለሚኖረው እዛ አካባቢ ያለው ውሃ መውጫ ካገኘ እንደ እንፋሎት ወይም የፈላ ውሃ ሆኖ መውጣቱ አንዳንዴ ሊጠበቅ የሚችል ነገር፣ አንዳንዴ እየሰፋ ቢመጣም ትንሽ ቆይቶ ግን ወራት ውስጥም ምናምን ሊጠፋ የሚችልም ሊሆን ይችላል። እየጨመረም ሊሄድም ይችላል እንደ ውሃ ብዛቱ ማለት ነው። እንደ ባለቤት ሸለቅ ቦታው እንዳለ የስምጥ ሸለቀ የሬስቲቫል የሚለው መስመር ይዞ የሚሄድበትን ስለሆነ አንድ አይነት ናቸው። በዛ ቦታ ውስጥ ያለ ነገር ነው ማለት ነው።
ብዙዎች እንግዲህ የሚጠብቁት ነገር አለ። የስምጥ ሸለቆ እስከ አዳማ ወይም ናዝሬት ድረስ ሰፍቶ ይመጣል፣ ስንጥቃቱ ይደርሳል የሚባል ነገር አለ እና ይሄ በእኛ ዘመን የሚሆን ነገር ነው?
ይሄ ቀስ እያለ የሚሄድ ነው። አሁን ለእኛ ለሰዎች ይሄ ነገር ትልቅ ሆኖ ቢታየንም ከመሬት አንጻር ሳይዛችን ወይም መጠናችን አነስ ያለ ስለሆነ ለእኛ የትልቅ ሆኖ ቢሰማንም ከመሬት አንጻር ሲታይ ግን በጣም ቀስ ብሎ የሚሄድ የስሎ ፕሮሰስ የምንለው ነገር ነው። ስለዚህ ሚሊዮን ዓመታትን ሊፈጅ የሚችል ነው። ቀይ ባህርን ወይም የህንድ ውቅያኖስን አምጥቶ ወደ መሀል ከተማ ድረስ ሊያስገባ የሚችል ነገር እስከ የስምጥ ሸለቆን ተከትሎ ሊሄድ ይችላል። በጣም ባህር ወለል በታችን ዝቅ ካለለት እና ውቅያኖስን ወይም የባህሩን ሊገድበው የሚችል ነገር ከሌለ መሀላቸው ላይ ያ ውሃ ወደ ኋላ መመለስ እና መሬት ውስጥ ወደ መሀል ሀገር ውስጥ ሊገባ ይችላል። ግን ይሄ አካሄድ በጣም ረጅም ጊዜ የሚወስድ
የመሬት መንቀጥቀጡን ለምሳሌ የተለያዩ አይነት የተፈጥሮ አደጋዎችና ክስተቶች ሲፈጠሩ እናንተ እንደ ባለሙያ ምቱ ነበራችሁ ወይ?
አዎ፣ በአጠቃላይ አሁን የመሬት መንቀጥቀጡን መተንበይ አልተቻለም በሳይንሱ። አንዳንዴ ምንድን ነው የሚታዩ ነገሮች አሉ። ለምሳሌ እንስሳት ያንን ቦታ ሸሽተው የመሄድ ነገር ይታያል። እስካሁን ግን በሳይንስ ግን ይሄን ነገር ቀድሞ ለመገመት የሚያስችል ሳይንሳዊ ወይም የቴክኖሎጂ እውቀት የለንም። በዚህ ላይ አሁን ብዙ ሪሶርስ ያላቸው ለምሳሌ እንደ ተቋማት እንደ ናሳ ያሉ ሁሉ ለአንድ ስላይድ መሬት መንሸራተትም ምናምን የትኛው ቦታ ላይ ሊገምቱ ይችላሉ። ማፕም አላቸው ጂኦሎጂካል ሰርቬይ የሚሉት የዩናይትድ ስቴትስ። እንደዛም ቢሆን ግን የመሬት መንቀጥቀጥና የእሳተ ገሞራ ጋዝና የተያያዙ ነገሮችን መገመት ግን እስካሁን አልተቻለም።
እሺ፣ 2016 ዓመት ማብቂያ ገደማ ላይ እንግዲህ በደቡብ ክልል የደረሰው አስጠቃቂ የመሬት መናድ ወይም መንሸራተት ብዙዎችን ህይወታቸውን ያሳጣ፣ ብዙዎችም ደግሞ በቅርብ የሚያስታውሱት ክስተት ነው እና በተመሳሳይ ደግሞ ትናንትና በኦሮሚያና በምዕራብ ሐረርጌ የመሬት መናድ ተከስቷል። እነዚህ ክስተቶች ከመሬት መንቀጥቀጡ ጋር ከሰሞናዊ ሁኔታ ጋር የሚያያይዛቸው ነገር አለ ወይ?
ብዙ ጊዜ የመሬት መንሸራተት ወይም መናድ ከመሬት እርጥበት ጋር ተያይዞ፣ ምክንያቱም ከዝናብ ጋር ተያይዞ የመጡ ነገሮች ናቸው። እንደተባለው ግን ይሄ ነገር መሬቱ ለምሳሌ ተዳፋት መሬት ይሄ ተራራማ የሆኑ አካባቢዎች ከሆኑ ትንሽም የመሬት መንቀጥቀጥ በሚኖርበት ጊዜ ከላይ ያለው አፈር ጠብቆ ወይም በዛፎች ወይም በሌላ በሰው ሰራሽም መንገድ ካልተጠበቀና ካልተጠናከረ እነዛ ከላይ ያለው የሳሳ የላላ አፈር ሊሸረተት የሚችልበት አጋጣሚ አለ። አብዛኛው ግን የመሬት መንሸራተቶች የሚከሰቱት ከፍተኛ የሆነ ዝናብ በሚዘንብበት ጊዜ ያ መሬት በጣም ብዙ የሆነ ውሃ ይይዛል። ከስሩ ደግሞ ውሃ ሊቀበል ለማንችል ወይም በጣም የተቀጠቀ መሬት ይኖር ይችላል። ስለዚህ ያለው አማራጭ ምንድነው? ከላይ ያለው ፓርት ወይም የለሰለሰው እንደ ጭቃ ሆኖ እንደ ፈሳሽነት የመለወጥ ባህሪ ይኖርና በትልቁ ስናየው ማለት ነው ያ ከላይ ያለው አፈር ተንሸራቶ ከታች ከተቀጠቀው አፈር ጋር በመለያየት ተንሸራቶ ሊወርድ ይችላል። ይሄ በመሬት ስበት እንዲፈጠር ነው። በመሬት ስበትና አፈሩ ራሱን ችሎ መቆም ባለመቻሉ በርጭበት ምክንያት የሚፈጠሩ ናቸው። እንደተባለው አብዛኛው ምክንያት ይሄ ቢሆንም ግን ይሄኛው የመሬት መንቀጥቀጥም ደግሞ ህንፃዎችን ማፍረስ የሚችልም ድረስ አቅም ይኖረው ስለሚችል አፈሩን ማንሸራተት እና ተዳፋት የሆነ ቦታ ላይ ያለን አፈር ሊነዳው ይችላል ማለት ነው።
እንግዲህ በጣም ብዙ ዜጎች በተለይ በዚህ በስምጥ ሸለቆ አካባቢ ያሉ ዜጎች አርብቶ አደሮችም ቢሆኑ ግን ደግሞ ስጋት ውስጥ እንዳሉ ነው የሚሰማቸውና ከደህንነት አኳያ በቀጣይ ሊያሰጋ የሚችል ክስተት አለ። ዜጎችስ ደግሞ እንደዚህ አይነት መሰል መረጃዎች እንዴት ማግኘት ይችላሉ?
በዛ አካባቢዎች የሚኖሩ ሰዎች ያው ሁሌም ስጋቱ ይኖራል፣ ግን ያው ኑሮ ነው። እዛ አካባቢ የግድ መኖራቸው አይቀርም። ይሄ ነገር እየተስፋፋ ሲመጣ ያንን ቦታ እየለቀቁትም ሊሄዱ ይችላሉ በተወሰነ ጊዜ ውስጥ ማለት ነው። ይሄ እንግዲህ ያው ከተፈጥሮ ጋር መጋፋት የማይቻልበት ሁኔታ ሊፈጠር ይችላል። ከዛ ውጪ ግን የመንግስት ኮሙኒኬሽን ቢሮዎች፣ የኢትዮጵያ ሜትሮሎጂ፣ የአዲስ አበባ ዩኒቨርሲቲ ደግሞ የጂኦስፔስ ዲፓርትመንቶች ደግሞ አንዳንድ መረጃዎችን በየጊዜው ሊያወጡና ሰዎችን መረጃ እንዲያገኙ ሊያደርጉ ይችላሉ ማለት ነው። ለምሳሌ እንደ ጃፓን ያሉ በጣም ለዚህ የተጠቁ ሀገሮች ራሳቸውን በቴክኖሎጂ አሳድገው ህንፃዎቻቸው ጉዳት እንዳይደርስና ያ ጉዳት ደግሞ ሰዎችን ህይወት ወይም ንብረት ጉዳት እንዳያደርስ የሚደረጉ ጥረቶች አሉ። ያንን ከአሁኑ መዘጋጀት ሊያስፈልግ ይችላል።
በጣም ነው የማመሰግነው አቶ ተስፋዬ እንግዲህ ስለነበረን ቆይታ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አድማጮቻችን፣ ከአሜሪካ ድምፅ ወደ እናንተ የደረሱ ዝግጅቶቻችን እነዚህ ይመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። አስማማው ነው ነበርኩኝ። መልካም ምሽት ይሁንላችሁ። Thank you.